Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ መጋቢት 25 ዝግጅታችን ጀምረዋል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን። በአይነቱ የመጀመሪያ እንደሆነ የተነገረለት ሀገር አቀፍ የከተማ ጤና ጉባኤ ዛሬ በአዲስ አበባ ተከፍቷል።
So when you think of those numbers, by 2030, each of you have an estimate.
እነዚህን አህዞች ስትመለከቷቸው በ2030 ማለትም የዛሬ 23 ዓመት በኢትዮጵያ ከተሞች ወደ 39 ሚሊዮን የሚሆን ህዝብ ይኖራል። በከተማዎች የሚኖረው ህዝብ ቁጥር እድገት መጠን ለህዝብ የሚያስፈልገውን የተለያዩ አገልግሎቶች ከማደራጀትና ከማሰራጨት አቅም ጋር ማመጣጠኑ ነው ከባዱ ፈተና።
በዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት USAID የጤና አሃዘ ህዝብና የንጥረ ምግብ ኃላፊ ሚስ ቤተኒ ሞስኮቭ ናቸው። በምሽቱ አብይ ርዕስ ዘገባ ይዘናል።
በኢትዮጵያ ሶማሌ ክልል ዋርዴር ነዋሪዎች በአጣዳፊ ተቅማጥና ተውከት ማለት ኮሌራ 700 ሰው ሆስፒታል ገብቷል ሲሉ ተናገሩ።
ወቀብለው ደወላለ ኢላ ሀበ ሰድሃዱን በልሐኑን ከን ኤጋ ለደረማይ ኦ ለገርተይ ላኪን ወደማ አክሽሽ ወደማ ከላ ለውሽ ሸገየ
ወንሽ። የዋርዴር ነዋሪ የሆኑ ሮዳ ሀጂ የተባሉ በሽታው ከተማ ውስጥ የተከሰተው ከሶስት ቀናት በፊት ነው። እኔ እናቴና ሁለት ልጆቼ ታመዋል። የወንድሜ ባለቤትና ሴት ልጁም ታመው ሆስፒታል አምጥተዋቸዋል ሲሉ ነው የሰማናቸው። የሶማሊላንድ ባለስልጣናት ደግሞ ከኢትዮጵያ በሚያዋስን አካባቢ በሽታው ተዛምቷል እያሉ ነው። በመጽሔት ክፍለ ጊዜ ይቀርባል።
ሶማሊያ ማዕከላዊ ግዛት ኤልቡር ከተማን የኢትዮጵያ ወታደሮች ለቀው እንደወጡ የአልሻባብ ታጣቂዎች ያዙ። ሌሎችም ዘገባዎች አሉን።
ስፖርትና ጤና ለሁለተኛው አጋማሽ ተሰናድተዋል። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን ወደ ዓለም ዜና እንለፍ።
በምስራቅ አፍሪካ የተከሰተው ድርቅ ብዙ ቁጥር ያላቸውን ሰዎች በገደለባት ሶማሊላንድ መንግስቱ የልማት ስራዎችን አቁሞ የገንዘብና አስተዳደራዊ አትኩሮቱን ነፍስ በማዳን ስራ ላይ እንደሚያደርግ አስታወቀ። የሀገሪቱ ምክትል ፕሬዚደንት ለቪኦኤ ሶማሊኛ ክፍል እንደገለጹት ሁኔታው አፋጣኝ ምላሽ ካላገኘ ወደ ለየለት ቸነፈርና አልቂት ያመራል ብለዋል። አብዱልአዚዝ ኦስማን ከሃርጌሳ የዘገበው አለ ሄኖክ ሰማግዘር ያቀርበዋል።
ሆነ ነው መንግስቱና የዓለም አቀፍ የረድኤት ድርጅቶች የሚያስታውቁት። የሶማሊላንድ ምክትል ፕሬዝዳንት አብዱራህማን አብዱላሂ ሲሊኪ ለቪኦኤ የሶማሊኛ ዝግጅት ክፍል በሰጡት ቃል መንግስቱ አትኩሮቱን ከልማት ስራዎች ወደ ድርቁ አድርጓል። የልማት ስራዎቻችንን ለማቋረጥ ወስነናል። ይህም ድርቁ ወደ ከፋ ይዞታ ሊያመራ ይችላል በሚል ባደረብን ከፍተኛ ስጋት የተነሳ ነው ብለዋል ምክትል ፕሬዝዳንት አብዱራህማን ሲሊኪ። የገንዘብ አቅማችንንና አጠቃላይ አትኩሮታችንን በድርቅ ለተጎዱ ዜጎቻችን በመናደርገው ምላሽ ዜልን ሰጠው የማንችለው አፋጣኝ ውሳኔ ያስፈልገናል ብለዋል። ምክትል ፕሬዝዳንቱ አክለውም በሀገሪቱ ያለው ሁኔታ ከለየለት ረሃብ አፋፍ ላይ ነው ብለዋል። የሶማሊላንድ መንግስት ከተለያዩ የረድኤት ድርጅቶች ጋር ባጠናቀረው መረጃም ተመስርቶ ምስራቃዊ የሀገሪቱን ክፍል በረሃብና በጠኔ የተጠቃ ብሎ ለመሰየም መዘጋጀቱን አስታውቋል። ኢትዮጵያን ጨምሮ ሶማሊያንና ኬንያን ክፉኛ የመታው ድርቅ ከዚህ በፊት ከታዩ ድርቆች የከፋና ለረጅም ጊዜ የዘለቀ መሆኑን የዓለም አቀፍ የእርዳታ ድርጅቶችና የአካባቢው መንግስታት አስታውቀዋል። በሶማሊያ ከስድስት ሚሊዮን በላይ ሰዎች አስቸኳይ የነፍስ አድን የምግብ እርዳታ ሲያስፈልጋቸው፣ በኢትዮጵያ ደግሞ 5.6 ሚሊዮን ዜጎች ተመሳሳይ እርዳታን ይሻሉ።
በኢትዮጵያ የሶማሌ ክልል በአጣዳፊ ተቅማጥና ተውከት ሳቢያ ብዛት ያላቸው ሰዎች መሞታቸውን ከአካባቢ የተገኙ መረጃዎች ያመለክታሉ። በበሽታው የታመሙ ከ700 የሚበልጡ ሰዎች በክልሉ በመትገኘው በዋርዴር ሆስፒታል እየታከሙ ናቸው ሲሉ የቪኦኤ የሶማሊኛ ክፍል ከአካባቢው ያነጋገራቸው ነዋሪዎች ገልጸዋል። በሽታው ቀብሪ ዳህር ከተማም ተከስቷል ተብሏል። ሮዳ ሀጂ ፋራ በዋርዴር የቆሪሌ ከተማ ነዋሪ ናቸው። 5 የቤተሰብ አባሎቼ በበሽታው ተይዘው እያስታመምኩ ነው ብለዋል።
مقبل ودي ولا الا هبه صدحاضن بالحنون كان ايجا لا دريماي او لا غرتي لكن ودمدا
بشتا ودزي كتما يمطاو كسوست قنات بفيت نو قالو رودا አሁን እኔ ታመሙብኝን እናቴንና 2 ልጆቼን ያስታመምኩ ነው። የወንድሜ ባለቤትና ሴት ልጁም ታመው ሆስፒታል አምጥተዋቸዋል ብለዋል። ዶክተሮች 700 ህሙማንን መዝግበዋል ይላሉ ሮዳ። 30ው ሞተዋል ሲሉም አክለዋል። ሐኪሞቹ በሽታውን ኮሌራ ብለው እንደጠሩት ነው እኚህ የዋርዴር ነዋሪ የገለጹት። እኛ ከሶስት ቀናት በፊት እዚህ ሆስፒታል ከመጣን ወዲህ ከበሽታው ሲያገግም ያየሁት አንድ ሰው ብቻ ነው ብለዋል። የተቀሩት ግን ተኝተው እንዲታከሙ እየተደረገ ነው ሲሉም አስረድተዋል። ራቅ ካሉ የገጠር አካባቢዎች በአጣዳፊ ይዞታ ላይ ያሉ ህሙማን ወደ ሆስፒታሉ እየመጡ ነው ሲሉም ተናግረዋል ሮዳ። ከገጠሩ አካባቢ የሚመጡት የሞቱ ነው። ቀድሞውንም በመግብና በውሃ እጦት የተጎዱ ስለሆኑ በሽታው ይጸናባቸዋል ጉርቷቸዋል ብለዋል። በበሽታው ከታመሙት መካከል የሚበዙት ህጻናት መሆናቸውን የኢትዮጵያ ሶማሌ ክልል ዋርዴር ነዋሪዋ ለሶማሊኛ የቪኦኤ ሶማሊኛ ክፍል ገልጸዋል። የኢትዮጵያን መንግስት ባለስልጣናት አስተያየት ለማግኘት የተደረገው ሙከራ አልተሳካም። የኢትዮጵያ የብሔራዊ አደጋ ስጋት አመራር መከላከል ኮሚሽነር አቶ መትኩ ካሳ በክልሉ ያጣዳፊ ተቅማጥና ትውከት መከሰቱን ከዚህ በፊት ማመናቸው ግን የሚታወስ ነው። ይህ በዚህ እንዳለ በሶማሌላንድ ቡፍዱሌ በመትባልና ከኢትዮጵያ በመትዋሰን ወረዳ ቢያንስ 9 ሰዎች በኮሌራ በሽታ ሳቢያ ሞተዋል ሲሉ የሶማሌላንድ የጤና ጥበቃ ሚኒስቴር ያጠቃላይ ጤና ዳይሬክተር ተናግረዋል። ሌሎች 31 ህሙማን ሆስፒታል ገብተው እየታከሙ ናቸው ብለዋል አፍዲ አደም ኑር። የሶማሊላንድ የጤና ባለስልጣናት እንደሚያምኑት ቡድዱሌ ኢትዮጵያ ድንበር ላይ በመሆኗ በሽታው በሰዎች በድንበሩ መግባትና መውጣት እንቅስቃሴ ምክንያት ነው የተዛመተው። በዚህ ምክንያት ሶማሊላንድ ድንበሯን መዝጋቷን ነው የተናገሩት ባለስልጣኑ። ሁኔታውን የሚገመግም መድኃኒትና መሳሪያዎችን ያዘ ያጣዳፊ እርዳታ ደራሽ ቡድን ይዘን ትናንት ቡድዱሌ ገብተናል ብለዋል ባለስልጣኑ። ሁኔታው አሁን በቁጥጥር ስር ውሏል ሲሉ አክለዋል። በሽታውን የቀሰቀሰው አካባቢውን የመታው ድርቅ ነው ይላሉ አብዲ ኑር።
ቡሁዱሌ
በቂ ዝናብ አላገኘችም። በዚህ ምክንያት ሰው የሚጠጣው ሰው በሚጸዳዳበትና በእንስሳት ዳር የተበከለው ውሃ ነው። ነዋሪዎች እንስሳቱ ሲሞቱ ያቃጠሉ እንዲቀብሩ መክረናል። የውሃ ማጣሪያ ክሎሪንም ለወረዳይቱ ህዝብ ሰጥተናል።
የሶማሊላንዱ የጤና ጥበቃ ባለስልጣን አያይዘው በድንበሩ የሰዎችን እንቅስቃሴ ለመቀነስ ዳሮር አካባቢ ካሉ የኢትዮጵያ የጤና ባለስልጣናት ጋር ተነጋግረናል ሲሉም አክለዋል።
ማዕከላዊ ሶማሊያ ውስጥ ቁልፍ የሚባል ወታደራዊ ይዞታ መደብ ይዞ የቆየው የኢትዮጵያ ጦር ያለ አንዳች የቅድሚያ ማስታወሻ አካባቢውን ጥሎ ትናንት መውጣቱን የኤልቡር ከተማ ነዋሪዎችና የከተማይቱ አስተዳዳሪ ለቪኦኤ ገለጹ። የኢትዮጵያ ጦር ኤልቡርን ለቆ መውጣቱን ተከትሎ በከባድ የታጠቁ የአማጺው ቡድን አልሻባብ ተዋጊዎች ያለ አንዳች መሰናክል ዛሬ ማለዳ ላይ ከተማይቱን መቆጣጠራቸው ተነግሯል። ኢትዮጵያውያኑ ከኤልቡር የወጡበትን ምክንያትም ሆነ እንደሚወጡ ቀድመው ሳይነግሩን ያየናቸው መደቡን ለቀው ሲወጡ ብቻ ነው። እነርሱን ተከትለውም የኛ ወታደሮችም ወጥተዋል ብለዋል አስተዳዳሪው ኑር ሐሰን ጉታሌ። ወታደሮቹ እንደወጡ የአልሻባብ ታጣቂዎች ጸረ አይሮፕላን መሳሪያ ላያቸው ላይ በደገኑ 6 ፒካፕ ተሽከርካሪዎች ሆነው ዛሬ ማለዳ ላይ ወደ ከተማይቱ ገብተው ተቆጣጥረዋታል። ሞቃዲሾ የሚገኙት በሶማሊያ የኢትዮጵያ አምባሳደር ጁማሉዲን ሙስጠፋ ኦማር ማምሻውን ለቪኦኤ በሰጡት ቃል የኢትዮጵያውያኑን ወታደሮች ከኤልቡር መውጣት አረጋግጠው ቀድመው ሳያሳውቁ ወጡ የተባለውን ግን አስተባብለዋል። በመጽሔት ዝርዝር ዘገባ አለን። ከአምባሳደር ጁማሉዲን ሙስጠፋ ጋር ያደረግነውን ቃለ ምልልስም ይዘናል።
በሩሲያዊቱ ሁለተኛ ግዙፍ ከተማ ሳንት ፒተርስቡርግ የምድር ለምድር የከተማ ባቡር ወይም ሜትሮ አገልግሎት ላይ ዛሬ በተጣለ የፈንጂ ጥቃት ቢያንስ 9 ሰው መገደሉን የሀገሪቱ ባለስልጣናት አስታውቀዋል። ቻይና ሰሜን ኮሪያን አደብ እንድታስገዛ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የቻይና አቻቸውን ሺ ጂንፒንግን ሳይጠይቁ እንደማይቀሩ ተሰማ። የቻይናው ፕሬዝደንት ዩናይትድ ስቴትስን በሚጎበኙባቸው ቀናት ዋና ዋና ከሚባሉ የሁለቱ ሀገሮች አጀንዳ መካከል ይኸው የፒዮንግያንግ ጉዳይ ጉልህ ይሆናል ተብሎ እየተጠበቀ ነው። በመጨረሻም ለኦፊሴል ጉብኝት ዋሽንግተን ዲሲ የሚገኙት የግብጹ ፕሬዝደንት አብደል ፋታህ ኤልሲሲ ዛሬ ከዩናይትድ ስቴትስ አቻቸው ዶናልድ ትራምፕ ጋር በዋይት ሃውስ ቤተ መንግስት ውይይት ያደርጋሉ። ዜናው አበቃ። አድማጮች፣ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 25 ምሽት ፕሮግራም ነው። አስተናጋጆቻችሁ ቆንጂት ታየና
እኔም ሰሎሞን አባተ ነን። በምሽቱ በርከት ያሉ ዘገባዎችና ዝግጅቶችን ይዘናል። አሁን በቅድሚያ የዓለምና የአፍሪካ የኢትዮጵያ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋገራለን። በቅድሚያ የምሽቱ አብይ ርዕስ
አንዱ ጥሩ ነገር ምንድነው? የራስ አገዝ ቁጠባ ቡድን ሲናቋቁም ተቁጠባ ባሻገር እርስ በርስ የሚደጋገፉበት ሁኔታ ስለሆነ የማህበራዊ ትስስራቸውን በጣም ስላጠናከሩ ብዙዎች ማፍረስ አይፈልጉም።
በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ካንዱ ነው ቀንጠብ አድርገን ያሰማናችሁ። አሁን ወደ ምሽቱ አብይ ርዕስ ይሆናል የምንሸጋገረው። በኢትዮጵያ ውስጥ በከተማ የሚኖረው ህዝብ ቁጥር በፍጥነት እየጨመረ መሆኑ ታወቀ። ሂደቱ የሀገሪቱን ኢኮኖሚ በማሳደጉ ረገድ መልካም እድልን ይፈጥራል ቢባልም ብዙ ፈተናዎችም እንደሚኖሩ ተገልጿል። የከተማ ማህበረሰብን የጤና ችግር ለመፍታት መንግስት መርሃ ግብር ነድፎ እየሰራ መሆኑ ተገልጿል። በአይነቱ የመጀመሪያው እንደሆነ የተነገረለት ሀገር አቀፍ የከተማ ጤና ጉባኤ ዛሬ በአዲስ አበባ ተጀምሯል። መለስካቸው አምሃ ዝርዝሩን ይዟል።
በአዲስ አበባ ከተማ ሂልተን ሆቴል በይፋ በተከፈተው የመጀመሪያው አገር አቀፍ የከተማ ጤና ጉባኤ ላይ የተሰራጩ መረጃዎች በኢትዮጵያ የከተሜው ቁጥር በፍጥነት እየጨመረ እንደሆነ ይጠቁማሉ። በአሁኑ ወቅት ከ17 ሚሊዮን በላይ የሚሆን ህዝብ በትላልቅና ትናንሽ ከተሞች ይኖራል። ይህም ከጠቅላላው የኢትዮጵያ ህዝብ ወደ 19 በመቶ የሚጠጋ እንደሆነ መረጃዎች ያረጋግጣሉ። ያም ሆኖ ግን በኢትዮጵያ በከተማ የሚኖረው ህዝብ ቁጥር ብዛት ከሌላው ዓለም ጋር ሲነጻጸር በእጅጉ ዝቅተኛ ከሚባሉት ተርታ ነው። ከሰሃራ በስተደቡብ ካሉ የአፍሪካ ሀገሮች አማካይ ቁጥር እንኳን በጣም ያነሰ ነው። ይህ ግን በአጭር ጊዜ ውስጥ ይለወጣል ተብሎ ይጠበቃል። በዩኤስ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የጤና የአሃዘ ህዝብና የንጥረ ምግብ ኃላፊ ሚስስ ቤተኒ ሞስኮቭ ቁጥሮቹንና ተዛማጅ ሁኔታዎችን አንስተው በጉባኤ መክፈቻ መልእክታቸው ይህን ብለው ነበር።
እነዚህን አህዞች ስትመለከቷቸው በ2030 ማለትም የዛሬ 23 ዓመት በኢትዮጵያ ከተሞች ወደ 39 ሚሊዮን የሚሆን ህዝብ ይኖራል። በከተማዎች የሚኖረው ህዝብ ቁጥር እድገት መጠንን ለህዝብ የሚያስፈልገውን የተለያዩ አገልግሎቶች ከማደራጀትና ከማሰራጨት አቅም ጋር ማመጣጠኑ ነው ከባዱ ፈተና። እና ከተሜነት ብዙ ጥቅም ይዞ ይመጣል። ከተሜነት መጥፎ ነገር አይደለም፣ በጣም ጥሩ ነገር ነው። ብዙ መልካም እድሎችንም ይፈጥራል። ይሁንና ብዙ ችግሮችንም ይፈጥራል፣ በተለይ ለድሃ የህብረተሰቡ ክፍል ከተሜዎች።
የጆንስን ኢንኮርፖሬትድ የኢትዮጵያ ጽህፈት ቤት ኃላፊ ዶክተር ህብረት አለሙ በበኩላቸው የኢትዮጵያን ከተሜ ቁጥር ወደ 20 ሚሊዮን ሊጠጋ እንደሚችል ገልጸው የቁጥሩ መጨመር ሊያስገኝ የሚችለውን ጥቅምም ሆነ ጉዳት ዘርዘር አድርገው መደረግ አለበት ያሉትንም ጠቁመዋል።
ይህ ቁጥርም ኢትዮጵያ መካከለኛ ገቢ ካላቸው ሀገራት አንዷ ለመሆን ከምታደርገው ግስጋሴ ጋር በፍጥነት እንደሚጨምር ይጠበቃል። ይህም ከወዲሁ ጤናማና ለኑሮ ተስማሚ የሆኑ ከተሞችን ለመፍጠር ከፍተኛ ርብርብ ማድረግ እንዳለበት ተቋሚ ነው። ከሌሎች መካከለኛ ኢኮኖሚ ካላቸው ሀገሮች እንደምንረዳው ከተሞች የከተሞችን መስፋፋት ከወዲሁ ግንዛቤ ውስጥ በማስገባት ለኑሮ ተስማሚ እንዲሆን አድርጎ መምራት ካልተቻለ ጉዳቱ የከፋ እንደሚሆንና ለመመለስም እንደሚያዳግት ይታመናል።
በመንግስት በኩልም ይህ ችግር ትኩረት እንዳልተነፈገው የገለጹት እና ፈተናው ግን ከባድ እንደሆነ ያስገነዘቡት የጤና ጥበቃ ሚኒስትር ዴኤታ ዶክተር ከበደ ወርቁ ናቸው።
የከተማ ማህበረሰብ ጤና ችግር ለመፍታት መንግስት ከ2000 ጀምሮ የከተማ ጤና ኤክስቴንሽን ፕሮግራም ተጽዕኖ ተጠቅሞ የሚገኝ ሲሆን በዚህም ረገድ የከተማ ጤና ኤክስቴንሽን ተባባሪ መመሪያ በማዘጋጀት ከ5000 በላይ የሆኑ ጤና ሰራተኞች ተሰማርተዋል። ይሁንና የከተማ ማህበረሰብ ጤና ፕሮግራም ገና በጅምር ደረጃ ያለና ብዙ ተግዳሮቶች ያለበት ስለሆነ ብዙ መስራትን ይጠበቅብናል። በዚህ መሰረት የመጀመሪያ ደረጃ የጤና አሃድ መልሶ ግለሳ በአዲስ አበባ ከተማ 3 ወረዳ ከተሞች በሙከራ ተተግብሮ አሁን በተለያዩ ከተሞችን የማስፋት ስራ እየተገበረ ይገኛል።
ጉባኤውን በይፋ የከፈቱት በጠቅላይ ሚኒስትር ጽህፈት ቤት የማህበራዊና መልካም አስተዳደር እቅድ ውጤታማነት ዘርፍ ኃላፊ ሚኒስትር አቶ ሙክታር ከድር ይህ አሁን የሚታየው በኢትዮጵያ የከተሜው ቁጥር መጨመር ለሀገሪቱ ኢኮኖሚያዊ ለውጥ መሰረት እንደሚሆን ጠቁመዋል። ጉባኤው ዛሬና ነገ እንደሚካሄድና በአያሌ ርዕሰ ጉዳዮች ላይ ውይይት እንደሚደረግም የወጣው መርሃ ግብር ያመለክታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እናመሰግናለን መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ነውጠኛው የአልሸባብ ቡድን የኢትዮጵያ ወታደሮች ለቀው የወጡትን ቁልፍ የሶማሊያ ከተማ ተቆጣጥሯል። መሐመድ ኦላድ ከሶማሊኛ ቋንቋ አገልግሎት አጭር ዘገባ አጠናቅሯል። ሰሎሞን ክፍሌ ያቀርበዋል።
እስላማዊውን ነውጠኛ የአልሻባብ ቡድን የሚዋጉት የኢትዮጵያ ወታደሮች በማዕከላዊ ሶማሊያ ጋልጉዱድ ግዛት ውስጥ ከሚገኘው ቁልፍ ወታደራዊ ካምፕ ለቀው መውጣታቸውን የተናገሩት የሀገሪቱ ባለሥልጣናትና የአካባቢው ነዋሪዎች ናቸው። የኢትዮጵያውያኑን ለቆ መውጣት ተከትሎም በከባዱ የታጠቁ የአልሻባብ ተዋጊዎች ዛሬ ጠዋት ኤልቡርን ተቆጣጥረዋል። አነስተኛ ቁጥር ያላቸውን የሶማሊያ ብሔራዊ ጦር አባላት አጅበው ነው የኢትዮጵያ ወታደሮች ከኤልቡር የወጡት ተብሏል። የኤልቡርን በአልሻባብ እጅ መውደቅ ያረጋገጡት የአውራጃዋ ከተማ ኮሚሽነር ኑር ሐሰን ጉታሌ ኢትዮጵያውያኑ ግን ለምን ለቀው እንደወጡ ምክንያታቸውን አልነገሩንም ብለዋል።
የኢትዮጵያና የእኛ ወታደሮች ከተማዋን ለቀው ወጥተዋል። አሁን በነውጠኞቹ ቁጥጥር ስር ነው የምትገኘው። ኢትዮጵያውያኑ ከተማዋን ለቀው ለመውጣት ስለነበራቸው ዕቅድ አላሳወቁንም። እነርሱ መውጣታቸውን ካየን በኋላ የእኛም ወታደሮች ወጡ።
በኤልቡር ነዋሪዎች ገለጻ መሠረት በፒክአፕ ተሽከርካሪዎች የሚጓዙት የአልሻባብ ተዋጊዎች ዛሬ ጠዋት ወደ ከተማዋ ዘልቀው የገቡት አለውጊያ ነው። ከስድስት በላይ በሚሆኑ ፒክአፕ መኪኖች የአየር መቃወሚያ እና አውቶማቲክ መትረየሶችን የጫኑት ተዋጊዎች ወደ ከተማይቱ ከገቡ በኋላ ስትራቴጂያዊ ስፍራዎችን ይዘዋል። በአንዳንዶቹ ሕንፃዎች አናት ላይ ባለ ጥቁር ቀለሙን ሰንደቅ ዓላማቸውን ሰቅለዋል ሲሉ አንድ ስማቸው እንዳይገለጽ የጠየቁ የከተማዋ ነዋሪ ለቪኦኤ ተናግረዋል። የኤልቡር አውራጃ ከተማ ኮሚሽነር ኑር ሐሰን ጉታሌ የአልሻባብ ነውጠኞችንና የኢትዮጵያ ወታደሮችን ሁለቱንም ሲቪሎችን በማዋከብ ይከሳሉ።
የኢትዮጵያ ወታደሮች ከሶስት ዓመታት በፊት ወደ ከተማዋ ሲመጡ ብዙዎቹን ነዋሪዎች በኃይል ለቀው እንዲወጡ ያስገደዱት የአልሻባብ ተዋጊዎች ናቸው። የቀሩትን ሲያዋክቡ የቆዩት ደግሞ የኢትዮጵያ ወታደሮች ናቸው። እናም ሲቪሎች የነበራቸው ሁለት አማራጭ ብቻ ነበረ፤ ወይ ከተማዋ ውስጥ በኢትዮጵያ ወታደሮች የሚደርስባቸውን ወከባ መጋፈጥና መቆየት፣ አሊያም የአልሻባብ ታጋቾች ሆኖ መኖር።
የኢትዮጵያ ወታደሮች ለምን ከተማይቱን ለቀው እንደወጡ እስካሁን ግልጽ የሆነ ነገር የለም። ወታደራዊ ባለሥልጣኖቻቸውም አስተያየት ለመስጠት አልተገኙም። በሶማሊያ የኢትዮጵያ አምባሳደር ጃማሉዲን ሙስጠፋ ዑመር ለአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ ሲናገሩ ግን የወታደሮቹን ከኤልቡር መውጣት ያረጋግጡና ሳያማክሩን ለቀቁ የሚለውን የሶማሌ ባለሥልጣናት ክስ ግን ያስተባብላሉ።
ሰራዊት ቅዱስ ማሰራ ሰርቷል ሶማሊያ ውስጥ። በጣም ምርት ሰራ ሰርቷል። ይሄ ኤልቦርጋ የነበረ ሰራዊታችን አምሶም ያልሆነ ሰራዊት ነበር። አምሶም ያልሆነ እና ብዙ አመታት ቆይቷል፣ ብዙ ስራ ሰርቷል። 9 ወር በፊትም ከኤልቦርቦቶ እስከ ጋላአት ቡድቡድ 90 ኪሎ ሜትር 120 ኪሎ ሜትር 150 ኪሎ ሜትር ርቀት ላይ ሄዶ ነበር። እዛ አካባቢ እና ዋሮችም እና ማስተዳደሮችም እዛ ያለው አገዛ ነበር። ብዙ መሬት ይዞ ነበር። ሰላም ይጋቸው ተመለሰ ነበር። ብዙ ስራ ሰርቷል። አሁን ራሱ ለቴክኒክ ስራም ሊሆን ይችላል። ሌላ ቦታ ሄዶ ይከታተላል። ከጠላት ጋር 24 ሰዓት ላይ የሚገጠም ነው። የጀግና ኢትዮጵያ ሰራዊት ከሌላ ሰራዊት እዚህ ያለው ሌላ ሀገሮች ሰላም አስከባሪ ሰራዊት እዚህ ያለው ምላይት ምንድነው ይከታተላል። 24 ሰዓት አይቀመጥም አንድ ቦታ እና ስራችን ወጣቷ ነበር። አሁን ደግሞ በማስተዳደር አካባቢ ሳይቆም ዝም ብሎ ወጥቷል የሚል ነገር ሚባል ወሬ ውሸት ነው።
ኤልቡር ከጋልጉዱድ ክፍለ ሀገር ከተማ ከዱሳ ማረብ ደቡብ ምስራቅ 90 ኪሎ ሜትር ላይ ትገኛለች። ከተማይቱ ከሶስት ዓመታት በፊት በአሚሶም ወታደሮች ተገፍትረው እስከወጡ ድረስ በማዕከላዊ ሶማሊያ ግዛትም ለበርካታ ዓመታት የአልሻባብ ዋና የንግድ መናኸሪያና ጠንካራ ይዞታ ሆና ቆይታለች።
ወደ ተከታዩ ዘገባ እናልፋለን። የዩናይትድ ስቴትስ መንግስት በኢራን በሰሜን ኮሪያና በሶሪያ ጅምላ ጨራሽ የጦር መሳሪያዎች ላይ ከዚህ ቀደም ጥሎት ከነበረው ማዕቀብ ጋር በተዛመደ ሁኔታ በ30 የውጭ ሀገሮች ንግድና ሌሎችም ተቋማት እንዲሁም ግለሰቦችና 10 ሀገሮች ላይ ማዕቀብ መጣሉን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ባለፈው ሳምንት ይፋ እንዳደረጉት ማዕቀቡ በተቋማቱ በግለሰቦችና በሀገሮች ላይ የተጣለው ህጉ በሚያዘው መሰረት በተወሰነ ጊዜ ውስጥ የሚደረገውን ግምገማ ተከትሎ ነው። ማዕቀቡ ከሚመለከታቸው 10 ሀገሮች ዝርዝር ውስጥ አፍሪካውያኑ ኤርትራና ግብጽ ይገኙባቸዋል። መግለጫውን ተንተርሶ አሉላ ከበደ ተከታዩን ዘገባ አጠናቅሯል።
ሁለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት በሚል ጥቅል አጠራር የተዋወቁት ኃላፊዎች በስልክ ባካሄዱት በዚህ ጋዜጣዊ መግለጫ በሰጡት ማብራሪያ ውሳኔው የሚመለከታቸው እነኚህ ተቋማትና ግለሰቦች ቀደም ሲል ማዕቀብ ከተጣለባቸው ከኢራን፣ ከሰሜን ኮሪያ ወይም ከሶሪያ ጋር ቁጥጥር የተደነገገባቸው የሸቀጥ የቴክኖሎጂና የአገልግሎቶች አሊያም ለጅምላ ጨራሽ ጦር መሳሪያዎች መስሪያነት ሊውሉ የሚችሉ ቁሳቁሶችን ህገወጥ የንግድ አሊያም የሌላ ልውውጥ በማድረጋቸው ነው ይላል። ለሁለት ዓመታት የሚጸናው ማዕቀብ ማንኛውንም የዩናይትድ ስቴትስ መንግስት እገዛ ወይም የሥራ ተቋራጭ የማግኘት ዕድል፣ የጦር መሳሪያና መንታ ጠቀሜታ ያላቸው በሚል ተለይተው የሚታወቁትን ለሰላማዊ ግልጋሎትና ለጦር ዓላማ የሚውሉ ቁሳቁሶች ከዩናይትድ ስቴትስ ማስመጣትን ያግዳል። የባለስልጣናቱ ማብራሪያ አያይዞም የኑስ አህጉሩን ሰላምና ጸጥታ በማናጋት የአካባቢውን አገሮች እድገትና ብልጽግና በማወክ እንዲሁም ጠብጫሪነት ባለው እንቅስቃሴዋ ኢራንን ይወነጅላል። ይህም ውሳኔ አሉ ባለስልጣናቱ፣ ይህም ውሳኔ የኢራንን የሽብር አዛማችነት፣ የቦለስቲክ ሚሳኤል ፕሮግራሟንና እንዲሁም በየመን የሁቲ አማጽያንን በመርዳት የምታከናውናቸውን ድርጊቶች ለመቋቋም በምንወስደው እርምጃ ያለንን ቁርጠኝነት የሚያረጋግጥ ነው ሲሉ አጽንኦት ሰጥተው አስረድተዋል። ማዕቀቡ የሚመለከታቸው 10 አገሮች በርማ፣ ቻይና፣ ኤርትራ፣ ግብጽ፣ ሩሲያ፣ ሳውዲ አረቢያ፣ ሱዳን፣ የተባበሩት አረብ ኤሚሬት፣ ሰሜን ኮሪያና ኢራን ናቸው። እንደ ተቀሩት ሁሉ የኤርትራ መንግስት ማዕቀቡ ለምን እንደተጣለበት በመግለጫ የተሰጠ ዝርዝር የለም። የኤርትራ ባህር ኃይል በማዕቀቡ ዝርዝር ስማቸው ከተካተተ ተቋማት አንዱ መሆኑን ተመልክቻለሁ። የኤርትራ ባህር ኃይል በምን መልኩ በህገ ወጥ የንግድ ልውውጡ እንደተሳተፈ ሊያብራሩልን ይችላሉ? እንዲህ ያለውስ እቀባ በአንድ ሀገር የባህር ኃይል ላይ መጣሉ አንድምታው ምንድነው ሲል አንድ የሮይተር ጋዜጠኛ ለሰነዘረው ጥያቄ ባለስልጣኑ ሲመልሱ እነኚህ ተቋማት ለምን ማዕቀቡ እንደተጣለባቸው ከሚያወሳው ዝርዝር ከመግባት እቆጠባለሁ የሚል አጭር ምላሽ ነው የሰጡት። በያዝነው ሳምንት መገባደጃ ለኦፊሴል የሥራ ጉብኝት መሪዋ ወዲህ ወደ ዩናይትድ ስቴትስ የሚመጡትንና በሰሜን ኮሪያ ላይ ከተጣለው ማዕቀብ ጋር በተያያዘም ከአዲሱ ማዕቀብ የተካተተችውን ቻይናን አስመልክቶም ለባለሥልጣናቱ ጥያቄ ቀርቦ ነበር። ቻይናን የተመለከተውን እቀባ ተገቢ አይደለም በሚል ቅሬታ ያሰሙ ክፍሎች አሉ። ለዚህስ የዩናይትድ ስቴትስ ምላሽ ምንድን ነው? ፕሬዚዳንት ትራምፕ እና ፕሬዚዳንት ሺ ተገናኝተው በሚነጋገሩበት ወቅትስ ለውሳኔያችሁ መሰረት የሆነውን ማስረጃ ታቀርባላችሁ የሚሉ ናቸው ተያይዘው የቀረቡት ጥያቄዎች። ማዕቀቡ በቻይና አሊያም በመንግስቱ ላይ የተነጣጠረ አይደለም ሲሉ የመለሱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባለስልጣን መሰረታቸው ቻይና በሆነ ተቋማትና ግለሰቦች ላይ ነው ማዕቀቡ የተጣለው። ለሁለተኛው ጥያቄ ግን ይሄ መግለጫ ተገቢው መድረክ አይደለም በማለት አጠቃለዋል። የብርማ መከላከያ ሚኒስትር ወይም በእግሩ የሚተካ ተቋም ሌላ ማንኛውም የዚህ ተቋም ንዑስ አካል ወይም ቅርንጫፍ የኤርትራ ባህር ኃይል ወይም በእግሩ የሚተካ ተቋም ሌላ ማንኛውም የዚህ ተቋም ንዑስ አካል ወይም ቅርንጫፍ እያለ ማዕቀቡ የሚመለከታቸውን ተቋማት ማንነትና ግለሰቦች የሚዘረዝረው ሌላ መግለጫ በአንጻሩ የቤጂንግ ዞንግ ኤሌክትሪክ ኩባንያን ጨምሮ በርካታ የቻይና ኩባንያዎችንና ግለሰቦችን በተመሳሳይም የሩሲያን፣ የግብጽን፣ የሳውዲ አረቢያን፣ የሱዳንን፣ የተባበሩት አረብ ኤሚሬትን፣ የሰሜን ኮሪያንና የኢራንን በአጠቃላይም በማዕቀቡ መካተታቸው ይፋ የተደረጉትን የተቀሩትን አገሮች ኩባንያዎችና ግለሰቦች ስም ይዘረዝራል።
የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ያጯቸውን ዳኛ ሹመት ለማጽደቅ የመወሰኛው ምክር ቤት አንድ የውይይት መድረክ ያዘጋጃል ተብሎ እየተጠበቀ ነው። ሹመታቸው ከጸደቀ ዳኛ ኒል ጎርሰች ባለፈው ዓመት ያረፉትን የቀድሞውን የጠቅላይ ፍርድ ቤት ዳኛ የአንቶኒን ስካሊያን ወንበር ይይዛሉ ማለት ነው ሲል የቪኦኤው ማይክል ቦማን ዘግቧል። አዲሱ አበባ ያቀርበዋል።
በሚካሄደው የመወሰኛው ምክር ቤት ውይይት የብዙሃኑ ፓርቲ አባላት የሆኑት ሪፐብሊካኖች ጠቅላላ ዲሞክራቶች ቢቃወሙም እንኳ የዳኛ ኒል ጎርሰችን ሹመት ማጽደቃቸው አይቀርም። ከዚያ አያሌ ጥያቄዎች ይነሳሉ ማለት ነው። ዳኛ ኒል ጎርሰች
I can't promise you how I'd rule in a particular case.
በአንድ ጉዳይ ላይ ምን አይነት ውሳኔ እንደማሳልፍ ቃል ገባላችሁ አልችልም።
ከ36 የማያንሱ የሕግ ተሞክሯቸው ጥያቄ ውስጥ የማይገባ ዲሞክራቶች ናቸው የዳኛ ጎርሰችን ሹመት የሚቃወሙት። ዲሞክራቱ ሴናተር ሼልደን ዋይት ሃውስ
Judge Gorsuch needed to convince me he would not join the posse of Republican
ዳኛ ጎርሶች የፓርቲያቸውን ወይም የሪፐብሊካኑን ፍላጎት ለማሟላት ፍላጎት እንደሌላቸው ወይም የእነርሱን አጀንዳ እንደማያራምዱ ሊያሳምኑኝ ይፈልጋለሁ። ቃላቸውን በሚሰጡበት ጊዜ ግን በተደጋጋሚ ወደዚያ ስሜት ሲገቡና ሲያጋድሉ ተመልክቻለሁ።
የዲሞክራቶቹ ቁጥር ማለትም የተቃዋሚ ዲሞክራቶቹ ቁጥር ወደ 41 ከፍ ካለ ምርጫውን ለማገድ ይችላሉ። ያ ማለት ደግሞ 100 ከሚሆኑት የሴኔቱ አባላት የመጨረሻውን አሸናፊ ቁጥር ለማግኘት የ3/5 ማለትም 60% ድምጽ ያስፈልጋል። ይሄ ለሪፐብሊካኖቹ የማይዋጥና መራራ ሽንፈት ነው የሚሆንባቸው። ሪፐብሊካኑ ሴናተር ሃች
እና ምንድነው ማለቃቀሱ? ምርጫውን እንደው ተሸንፈዋል። ቢያሸንፉ ኖሮ እንኳን እሺ። ሪፐብሊካኖች ደግሞ በምርጫው መሰረት የሚፈልጉትን ነው የሚያስቀምጡት። ምርጫውን ያሸነፉት ፕሬዝዳንት ትራምፕም ያደረጉት ያንኑ ነው።
ባለፈው ዓመት የቀድሞው ፕሬዝዳንት ባራክ ኦባማ ለጠቅላይ ፍርድ ቤቱ የመረጧቸውን የዳኛ ሜሪክ ጋርላንድን ሹመት ሪፐብሊካኖች ተቃውመዋል። ያን ተቃውሞ ዲሞክራቶች በክርክራቸው ወቅት አይቀበሉትም። ዲሞክራቱ ቶም ካርፐር
No Supreme Court nominee has ever been denied a hearing and a vote.
ማንም የጠቅላይ ፍርድ ቤት ተመራጭ ዳኛ ከዳኛ ጋርላንድ በቀር ድምጽ ወይም የምክር ቤት ክርክር የተነፈገው የለም።
ሪፐብሊካኖች አሁን የፍርድ ቤት ተመራጭ የሚሰየምበትን የመወሰኛውን ምክር ቤት ህጎች ሊለውጡ ይችላሉ። እናም የጎርሰችን ሹመት በአነስተኛ የብዙሃን ድምጽም ቢሆን ሊያጸድቁ ይችላሉ። ሪፐብሊካኑ ሚች መኮነል
It's time to move beyond the hollow rhetoric and get back to the serious business of governing.
አያችሁ ከባዶ ጫጫታና ጩኸት ይልቅ ወደፊት መሄድና የአመራር ስራችንን መጀመር ይሻለናል። ያን አቅጣጫ መልክ ማስያዝ ካስፈለገ ደግሞ የዳኛ ጎርሱሽን ሹመት ማጽደቅ ነው መፍትሄው።
ዲሞክራቶች ህግ እንዳይጣስ ወይም እንዳይቀየር በተደጋጋሚ ያስጠነቅቃሉ። ዳሩ ግን እነርሱ ምክር ቤቱን እንደ አውሮፓ አቆጣጠር በ2013 በሚቆጣጠሩበት ጊዜ የሴኔቱን ህጎች ለሁሉም ተመራጮች ሲያቀያይሩ እንደነበር አይዘነጋም።
ለምሽቱ ያሰናዳናቸውን ዘገባዎች አጠናቀናል። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን የስቱዲዮ ሰዓታችን 3 ሰዓት ከ29 ደቂቃ ያሳያል። የምሽቱን ዋና ዋና ዜናዎችን እናሰማና ወደ ሁለተኛው አጋማሽ ፕሮግራሞች እናልፋለን።
በምስራቅ አፍሪካ የተከሰተው ድርቅ ብዙ ቁጥር ያላቸውን ሰዎች በገደለባት ሶማሌላንድ መንግስቱ የልማት ስራዎችን አቁሞ የገንዘብና ስትራዘራዊ አትኩሮትን ህይወት በማዳን ላይ እንደሚያደርግ አስታውቋል። የሀገሪቱ ምክትል ፕሬዚደንት ሁኔታው አፋጣኝ ምላሽ ካላገኘ ወደ ለየለት ቸነፈርና እልቂት ያመራል ሲሉ አስጠንቅቀዋል። በሌላ በኩል ከኢትዮጵያ የሶማሌ ክልል በአጣዳፊ ተቅማጥና ትውከት ወይም ኮሌራ ሳቢያ ብዛት ያላቸው ሰዎች መሞታቸውን ከአካባቢው የተገኙ መረጃዎች አመላክተዋል። በበሽታው የታመሙ ከ700 የሚበልጡ ሰዎች በክልሉ በምትገኘው ዋርዴር ከተማ ሆስፒታል እየታከሙ መሆናቸውን ቪኦኤ ከአካባቢው ያነጋገራቸው ነዋሪዎች ገልጸዋል። በሽታው ቀብሪ ዳህር ከተማ መከሰቱ ተሰምቷል። ማዕከላዊ ሶማሊያ ውስጥ ቁልፍ የሚባል ወታደራዊ መደብ ይዞ የቆየው የኢትዮጵያ ጦር ያላንዳች ቅድሚያ ማስታወሻ አካባቢውን ጥሎ ትናንት መውጣቱን የኤልቡር ከተማ ነዋሪዎችና የከተማይቱ አስተዳዳሪ ገልጸዋል። የኢትዮጵያ ጦር ኤልቡርን ለቆ መውጣቱን ተከትሎ በከባድ የታጠቁ የአማጺው ቡድን አልሻባብ ተዋጊዎች ያላንዳች መሰናክል ዛሬ ማለዳ ላይ ከተማይቱን መቆጣጠራቸው ተነግሯል። ለኦፊሴል ጉብኝት ዋሽንግተን ዲሲ የሚገኙት የግብጽ ፕሬዚዳንት አብዱልፈታህ ኤልሲሲ ዛሬ ከዩናይትድ ስቴትስ አቻቸው ዶናልድ ትራምፕ ጋር በዋይት ሀውስ ቤተ መንግስት ውይይት ያደርጋሉ ተብሏል። ትራምፕ በዚህ ሳምንት ስራቸው ከነገ በስቲያ ረቡዕ የዮርዳኖሱን ንጉሥ አብደላን ዋይት ሀውስ ቤተ መንግስት ቢሮአቸው ውስጥ የቻይናውን አቻቸውን ሺ ጂንፒንግን ፍሎሪዳ በሚገኘው የግላቸው ማራላጎ መዝናኛ ስፍራ ላይ ሐሙስና አርብ አግኝተው እንደሚያነጋግሯቸው ተገልጿል።
እናመሰግናለን ሶሎሞን። አሁን ወደ ሁለተኛው አጋማሽ እንሸጋግራለን። ቀዳሚው በሶሎሞን ክፍሌ እየተዘጋጀ የሚቀርበው ሳምንታዊው ስፖርት።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። የቱርክ አትሌቶች ኤልቫን አቢለገሰና ጋምዜ ቡሉት የተከለከለውን አበረታች መድኃኒት በመጠቀም ከውድድር ታገዱ። በትውልድ ኢትዮጵያዊ የሆነችው አቢለገስ ከ2007 ዓ.ም ጀምሮ ያገኘችውን ሽልማት በሙሉ ትነጠቃለች። በሮም ማራቶን በኢትዮጵያዊቷ ራህማ ቱሳ የተመራው ጠንካራ ቡድን ከአንደኛ እስከ ሶስተኛ ተከታትሎ ገባ። በፕራግ ግማሽ ማራቶን ደግሞ ኬንያዊቷ ጆስሊን ጄፕኮስጊ ለአራተኛ ጊዜ የዓለምን ክብረ ወሰን ሰበረች። በኢትዮጵያ አዲስ የኦሎምፒክ ኮሚቴ ፕሬዝደንት መመረጡንና የእግር ኳስ ዜናዎችም አሉን። አብራችሁን ቆዩ። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር በትውልዷ ኢትዮጵያዊ የሆነችውን የቱርክ አትሌት ከውድድሮች አግዶ ሽልማቶቿን የነጠቀው ባለፈው ሳምንት ረቡዕ ነው። በዚሁ መሠረት አቢለገስ ለአውሮፓውያን ዘመን አቆጣጠር በ2007 ዓ.ም የዓለም ሻምፒዮና ወቅት ለምርመራ የሰጠችው ደም ሳያልፍ ቀርቷል። በዛ ምክንያትም ለሁለት ዓመታት ታገደች። ከ2007 እስከ 2009 ባሉት ዓመታት ያስመዘገበቻቸው ውጤቶችም ተሰረዙ። አቢለገስ በ5ና 10 ሺህ በቤጂንግና የዓለም ሻምፒዮና ውድድሮች ያገኘቻቸውን የብር ሜዳሊያዎች ታጣለች። ያኔ በ10 ሺህ ሶስተኛ የወጣችው ሻላን ፍላናገን የብሩን ሜዳሊያ ትረከባለች። የኬንያዋ ማሳይ ነሐሱን ትወስዳለች ማለት ነው። በ5 ሺህ መሠረት ደፋር ብሩን፣ የኬንያዋ ኪበት ነሐሱን ይወስዳሉ። ድራግና መዘዙ ይህን ያስከትላል። አትሌቶች ተጠንቀቁ። በሳምንቱ ማብቂያ በተለያዩ የዓለም አትሌቶች የተካሄዱ የሙሉና ግማሽ ማራቶን ሩጫ ውድድሮች ዜና አልፋለሁ። በሮሙ ሙሉ ማራቶን በወንዶቹም በሴቶቹም ድል የተቀዳጁት የኢትዮጵያ አትሌቶች መሆናቸውን እናገኛለን። ሹራ ቂታታ የወንዶቹን በ2:07:30 ሲያሸንፍ የሴቶቹን በራህማ ቱሳ የተመራው ቡድን ከአንደኛ እስከ ሶስተኛ ተከታትሎ ገብቷል። መስታወት ታደሰ ሁለተኛ፣ ተክሉ አበበ ሶስተኛ። ቢያትሪስ ቺፕሮፕ ከኬንያ ጣልቃ ገባች እንጂ ከአምስተኛ እስከ ስምንተኛ ያለውንም ስፍራ የወሰዱት የኢትዮጵያ አትሌቶች ናቸው። በፕራጉ ግማሽ ማራቶን ደግሞ ኬንያዊቷ ጆሲሊን ጄፕኮስጌ 4 የዓለም ክብረ ወሰኖችን ሰብራ በድል አጠናቃለች። አንድ ሰዓት 4 ደቂቃ ከ52 ሴኮንድ ነው ጊዜዋ። በሳንቲያጎ ቺሌ ማራቶን ላብቃ። በወንዶቹ ኬንያዊው ሉካ ሮቲች፣ በሴቶቹ የፔሩ አሯጭ ኢኔስ መልኮር አሸንፏል። በሴቶቹ በሁለተኝነት የገባችው ከኢትዮጵያ አለና ሸዋረጌ አማረ ናት። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ዘጋቢ ገዛኸኝ ጽዮን መስቀል ይሆናል የምንሄደው። መቀጠል ትችላለህ ገዛኸኝ።
ባለፈው ሳምንት አጋማሽ የተከናወኑ የኢትዮጵያ ፕሪሚየር ሊግ ውጤቶች ከአናትና ከግርጌ የደረጃ ለውጥ አስከትለዋል። መሪነቱን ላለፉት 6 ሳምንታት አስጠብቆ የቆየው ቅዱስ ጊዮርጊስ በአዳማ ከተማ 1-0 መሸነፉን ተከትሎ በሲዳማ ቡና ተነጥቋል። ሲዳማ ቡናን ለበላይነት ያበቃው ሐዋሳ ላይ ኢትዮጵያ ቡናን 3-1 በመርታቱ ነው። ዛሬና ነገ 3 ግጥሚያዎች በአዲስ አበባ ስታዲየም ይካሄዳሉ። ዛሬ ማምሻው ቅዱስ ጊዮርጊስና ሲዳማ ቡና፣ ነገ ደግሞ ኢትዮጵያ ቡና ወላይታ ዲቻን ያስተናግዳል። የዛሬውን ውጤት ሳይጨምር የደረጃ ሰንጠረዡን ሲዳማ ቡና በ36 ነጥብ መምራት ጀምሯል። ቅዱስ ጊዮርጊስና ደደቢት በእኩል 35 ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ናቸው። በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ ቁጭ ብድግ ያስደረጉ ጨዋታዎች ታይተውበታል። ጎልፍሬድ ዛሃና ክርስቲያን ቤንቴቲ አተካፍለው ሁለት አግብተው በክርስቲያን ፓላስ አሸናፊነት ተጠናቋል። በተለይም ክርስቲያን ቤንቴቲ ያስቆጠራት ሁለተኛ ጎል በረኛውን በእንቅስቃሴ ጥሎ ኳስን ከበረሩ ያገናኘበት ሂደት የማትረሳ ድንቅ ግብ ናት። አርሴናል ከማንቸስተር ሲቲ 2-0 የተለያዩበት፣ ሊቨርፑልና ኤቨርተን በሊቨርፑል 3-1 አሸናፊነት የተጠናቀቀው ከሳምንቱ ተደናቂ ጨዋታዎች መካከል የሚጠቀሱ ናቸው።
አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። ለቀጣዩ ዘገባም እዚያው አዲስ አበባ እንቆያለን። የኢትዮጵያ ኦሎምፒክ ኮሚቴ አዲስ ፕሬዝደንትና የሥራ አስፈጻሚ አባላትን መርጧል ይላል እስክንድር ፍሬው ከአዲስ አበባ።
በሳምንቱ መጨረሻ ቅዳሜ በአዳማ ከተማ የተካሄደው ስብሰባ ቀጣዩ የሥራ አስፈጻሚ ኮሚቴ በቀጥታና በምርጫ የተዋቀረበት፣ አዲስ ፕሬዝዳንትም እየተመረጠበት ነው። ድምጽ የሰጡትን 82 ሰዎች ሙሉ ድጋፍ ያገኙት ዶክተር አሸብር ወልደ ጊዮርጊስ ናቸው። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ሆነው የተመረጡት ዶክተር አሸብር ፕሬዝዳንት ሆነው የተመረጡት በሪዮ ኦሎምፒክ የተገኘ ውጤት ቅሬታ በቀረበበት መነጋገሪያ ሆኖ በቆየበት ማግስት ነው። የተሻለ ውጤት ለማምጣት የሚቻለውን ሁሉ እንደሚያደርጉ አዲሱ የኦሎምፒክ ኮሚቴ ፕሬዝዳንት ለአሜሪካ ድምጽ አብራርተዋል።
ለጃፓን ኦሎምፒክ ላሉብን የፍልፍታችን ውድድሮች ካሁኑን ሰፊ ዝግጅት ማድረግና ህዝባችን ይሄ ቀረ አልሰሩም በእነሱ በኩል በኦሎምፒክ ኮሚቴው በኩል በፌዴሬሽኖች በኩል ነው ይሄ ስራ ያልተሰራው ብሎ የሚያስብበት ደረጃ ላይ እንዳይደርስ እና ስራችንን በግልጽ መስራት፣ ከዚያ በኋላ ደግሞ እግዚአብሔር ይታከልበት።
የኢትዮጵያ ኦሎምፒክ እንቅስቃሴ በአብዛኛው በአትሌቲክስ ስፖርቶች ላይ ብቻ መመስረቱ ለተፈላጊ ውጤት አለመገኘት በመክንያትነት ከሚጠቀሱት መካከል ነው። ከዚህ አንጻር የተሳትፎ ስፖርቶችን ለማሳደግ እንደሚሰሩ ነው ዶክተር አሸብር የገለጹት። የክልል መንግስታት፣ ኦሎምፒክና ኦሎምፒክ ያልሆኑ ስፖርቶች እንደዚሁም የፓራ ኦሎምፒክ ተወካዮች በስብሰባው ላይ መገኘታቸው ተገልጿል። የወጣቶችና ስፖርት ሚኒስትር ዴታ ተስፋዬ ገዙ እንደዚሁም የታዋቂ ድርጅቶችና ተቋማት ተወካዮች ተሳታፊዎች ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርና ገዛኸኝን ለትብብራችሁ አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ተከታዩ ደግሞ የኢትዮጵያ ጦር የሶማሊያዋን ኤልቡር ከተማን ለቆ መውጣቱንና ሌሎችንም የአካባቢውን ጉዳዮች በተመለከተ የተካሄደ ቃለ መጠይቅ ይሆናል የሚቀርበው። ሶሎሞን አባተ ነው ያዘጋጀው።
ማዕከላዊ ሶማሊያ ውስጥ ቁልፍ የሚባል ወታደራዊ መደብ ይዞ የቆየው የኢትዮጵያ ጦር ያለ አንዳች የቅድሚያ ማስታወሻ አካባቢውን ጥሎ ወጥቷል ሲሉ የከተማይቱ አስተዳዳሪ ኑር ሐሰን ጉታሌና አንዳንድ ነዋሪዎች መናገራቸውን አስመልክቶ ቀደም ሲል ዘገባ አቅርበናል። የኢትዮጵያ ጦር ኤልቡር ከተማን ለቆ መውጣቱን ተከትሎ በከባድ የታጠቁ የአማጺው አልሻባብ ተዋጊዎች ያለ አንዳች ውጊያ ዛሬ ማለዳ ላይ ከተማይቱን ተቆጣጥረዋል። ሞቃዲሾ የሚገኙትን በሶማሊያ የኢትዮጵያ አምባሳደር ጀማሉዲን ሙስጠፋ ኦማርን ማምሻውን በስልክ አነጋግሬያቸዋለሁ። በቅድሚያ ዜናው ትክክል ስለመሆኑና ከሆነም ለምን እንደወጡ ወታደሮቹ ጠይቄያቸዋለሁ። ወዴትስ ሄዱ? ይቀጥላሉ አምባሳደር ጀማሉዲን ሙስጠፋ።
ከተን ሰራዊት ቅዱስ ማሰራ ሰርቷል ሶማሊያ ውስጥ።
በጣም ምርጥ ሥራ ሰርቷል። ይሄ ኤልቦርጋ የነበረ ሰራዊታችን አምሶም ያልሆነ ሰራዊት ነበር። አምሶም ያልሆነ ና ብዙ አመታት ቆይቷል። ብዙ ሥራ ሰርቷል። 9 ወር በፊትም ከኤልቦርቦቶ እስከ ጋላአት ቡድቡድ 90 ኪሎ ሜትር 120 ኪሎ ሜትር 150 ኪሎ ሜትር ርቀት ላይ ሄዶ ነበር። እዛ አካባቢ ማስተዳደሮችም እዛ ያለው አገዛ ነበር። ብዙ መሬት ይዞ ነበር። ሰላም ይጃቸው ተመልሶ ነበር። ብዙ ስራ ሰርቷል። አሁን ራሱ ለቴክኒክ ስራም ሊሆን ይችላል። ሌላ ቦታ ሄዶ ይከታተላል። ከጠላት ጋር 24 ሰዓት ላይ የሚገጠሙ ነው። ሌላ ሀገሮች ሰላም አስከባሪ ሰራዊት ይያሉ። ለይት ምንድነው ይከታተላል 24 ሰዓት ላይ አይቀመጥም አንድ ቦታ። እና ስራችን ወጣቷ ነበር። አሁን ደግሞ ከመስተዳድር አካባቢ ሳያውቁ ዝም ብሎ ወጥቷል የሚል ነገር የሚባል ወሬ ውሸት ነው። በጊዜም ተነግሮታል። 24 ሰዓት አብሮ እየሰራ ነው የቆዩናቸው። ስለዚህ ለብቻችን ተወሰነ ነገር አይደለም።
አምባሳደር፣ የዛ የከተማ የኤልቡር ከተማ አስተዳዳሪ ኑር ሐሰን ጉታሌ ይሄንን አረጋግጠዋል። እኔ የሰማሁት ነገር የለም ለምን እንደወጡ አላውቅም አልነገሩኝም ብለው አረጋግጠዋል። እኚህ የመንግስት ሹመኛ ናቸው እዛ ቦታ ላይ ያሉት። በዚያ ላይ ደግሞ አልሻባብ ወዲያው ተቆጣጠረ፣ ዛሬ ጧት ያዘ ከተማይቱን። እና ይሄ ሁኔታ ክፍተት ያለ ያስመስላል። የግንኙነት
ችግር ምንድነው? ይሄ ኮሪድ የተለመደ ባህሪ ሆኖ ሰራዊታችን ብቻ አይደለም ቆይ ኢቨን ሌላ ሰላም አስከባሪ ኃይሎችም ሌላ ቦታ ያሉት ከአንድ ቦታ ሲቀሳቀሱት እዛ ያለው መስተዳደርና ያለው ጦርም ከነሱ ጋር ይመጣል። ይሄ ኮሪድ የተለመደ ባህሪ ሆኖ አዲስ ነገር አይደለም። መጀመሪያ በግልጽ ማወቅ አለብን። ሁለተኛም ሶየው ሳይሆን እዛ አካባቢ ሁሉም አማስተዳደር ያለው ተነግሮታል። እና ምንድነው አሁን መጨረሻ ላይ ወቀሳም የሆነ ነገር ማያስፈልግም። ለነገም ስራውትም ሊመለስ ይችላል። አብሮ ስራ ሰርተዋል። ቁልስ ማስራ ሰርተዋል። እና አብሮ ተግሯል። ይሄ አልተነገረም የሚል ነገር ይሄ ኢንፎርሜሽን ትክክል አይደለም ነው።
እሺ፣ ለመሆኑ ከዛ ተነስቶ የኢትዮጵያ ሰራዊት ወዴት ሄደ?
ወታደራዊ ስልት ሊሆን ይችላል። ሌላ ቦታም ሊቀሳቀስ ይችላል። በዚህ ማስንገር መንገድ ትንሽ ይከብድናል።
ግን ከሶማሊያ ለቆ ወጣ ያ ጦር ወይስ ወደ ሌላ አካባቢ ነው የተንቀሳቀሰው? ምናልባት
ሌላ ቦታም ባካብ ሊሄድ ይችላል። 9 ወር በፊት ልክ እንደደረጉት ወደ ገልአት ቡድቡድ ሄዱት ጊዜም ሊሆን ይችላል። አይታወቁም።
አዎ፣ ተመሳሳይ ሁኔታ ከዚህ በፊትም እንደዚሁ ተፈጥሮ እንደነበረ እናስታውሳለን። ለመሆኑ በአዲሱ የሚስተር መሐመድ ፋርማጆ መንግስትና በአዲስ አበባ መካከል ያለው ግንኙነት ምን ይመስላል?
እሱም እኮ ግልጽ ነው። ወዲያው ከተመረጠ በኋላ ጠቅላይ ሚኒስትራችን አቶ ኃይለማርያም ደሳለኝ ደስታ በኢትዮጵያን ቲቪ ገልጾ ነበረ። ጠዋት ደግሞ በአንድ ሰዓት ሙሉ ተነጋግሮታል። 3 ቀን በኋላ ደግሞ ደብዳቤ ያደርስ ነበር። 10 ቀን በኋላ ደግሞ ኢናጉሬሽን በአካል መጥቶ ነበረ ጠቅላይ ሚኒስትራችን። 3 ቀን 4 ቀን በፊት ደግሞ የኢጋድ የመሪዎችን ስብሰባ ናይሮቢ ላይ የተካሄደ ደግሞ ተገናኝቶ አንድ ሰዓት ሙሉ አወቅ ነበረ። እና በጣም ከዚህ ደግሞ ከዚህ በጣም ታላቅ ልዩነት ነው። ምንም ችግር የለም። ጥሩ ነው። ጥሩ፣ በጣም ጥሩ። ሶማሊያ እና ኢትዮጵያ የአዲስ ትውልድ መንግስታት ነው።
አምባሳደር ጀማሉዲን፣ እስቲ ወደዚህ የሰሞኑ የረሃብ ሁኔታ መለስ ልበልና ይሄ ሁኔታ የኢትዮጵያን ሶማሊያ አካባቢዎችም ይመለከታል። ሶማሊያ ውስጥም በጣም የከፋ ጉዳት ያደርሳል ተብሎ የተሰጋ ረሃብ ነው፣ ድርቅ ነው በአሁኑ ሁኔታ ያለው። በዛ ላይ የበሽታዎች ኮሌራን የመሳሰሉ በሽታዎች መንሰራፋትን በአካባቢው ይታያልና ቅርበት አለው እርሶ ለዚህ የረሃብና የበሽታዎች መረጃ በቅርብስ ሄደው ተከታትለው ያውቃሉ ወይ?
አይ፣ እኔም እዚህ ሞግዲሾ ነው ያለው እና እሱ የእዛ ያለው ባለስልጣናት እነሱ ቢጠይቁ ጥሩ ነው። ግን እኔ አንድ እርግጠኛ ነገር ምንድን ነው 100% ስራ ላይ ነው።
የሰሙት የደረሰዎት መረጃ አለ? ምንድን በአካል ባይሄዱም
100% ስራ ላይ ያሉት ነው የማቁ።
ስራ ላይ ነው ያሉት
የድርቅ ጉዳይ በዚህ ዙሪያ 100% ስራ ላይ የፌዴራል መንግስት እንዲሆን ተሳትፎ ከህዝብ ጋራ አብሮ እንደመሰሩት ማቁ ነው።
እየተንቀሳቀሱ ነው የሚሉኝ?
አዎ፣ በደንብ በደንብ።
ሶማሊያ ውስጥ እንደዚሁ በጣም ከፍተኛ የሆነ የረሃብ አደጋ ነው ያንዣበበው። ብዙ እርዳታ ተጠይቋል። እየተሰደዱም ያሉ አሉ። አሁን እየተፈናቀሉ እየሰፈሩ የነበሩ ሰዎች በዛስ በኩል ያለው ሁኔታ ምን ይመስላል? የሶማሊያ መንግስት እንዴት ነው እየተንቀሳቀሰ ያለው?
እነሱም በአቅማቸው የሚፈቅደው እየተንቀሳቀሱ ነው። ዓለም አቀፉም ድጋፍ እየሰጠ ነው። ግን ድርቁ በጣም ወል ኤክስፓንደድ ነው። አሁን ሲታይ ቀላል አይደለም። በነግነት ሶማሊ መንግስት አሁን ያደረገው ጥረት ተስፋ የሚሰጥ ነው። ስለዚህ በቅርብ ጊዜ በዓለም አቀፍ ጋር አሁን የተጀመረ ትብብር በዚህ ላይ በሄደ ሹር የሆነ ውጤት ይኖራል።
አምባሳደር፣ ሌላው ሰሞኑን እየሰማን ያለነው ነገር በሶማሊያ የባህር ጠረፎች አካባቢ እንደገና ያንሰራራው የባህር ላይ ውንብድና አድራጎት ነው ወይም ፓይረሲ ነው። ይህንን በቅርብ ይከታተላሉ? ከጸጥታ ጥበቃው ከደህንነቱም ጋር በመሬትም ላይ ካለው ሁኔታ ጋር የሚገናኝ ይመስለኛል ይሄ።
ይገናኛል። ግን የሶማሌ መንግስትም ያው ኖክራል። የባህር ስራዊትም አለ፣ ይሄ ማሪን የሚባል በእንግሊዝኛ መቀሳቀሳቸውም አይቀሩም። እና ዓለም አቀፍም አለ፣ ኔቶም አለ። የቆየ ነገር ነው። ስለዚህ ምንም በእኔ በኩል አዲስ ነገር የለም በዚህ ላይ።
የኢትዮጵያ መንግስት ለዚህ ጉዳይ ትኩረት ሰጥቶ ይንቀሳቀሳል? የጦር ሰራዊቱ እዛ ያለውም አሚሶምም ቢሆን ይንቀሳቀሳሉ በዚህ አካባቢ?
በመሬት አካባቢ አዎ፣ መሬት አካባቢ ሴንትራል ሶማሊያ ገልገሉድ ሚባል አለን። አዎ፣ ዘጠኝ ወር በፊት የደረሱት ገልአት በጣም ባህር አካባቢ ነው። ሶማሊያ መሬት ላይ ጠላት አለው የምንለው ቦታዎችም ሰራዊታችን አይደፍሩም። ቀነለት ሄዶ ስራ ዘመቻ ላይ ተገኝተው ነው ነበር የሚሰሩት። ስለዚህ ግን እዛ ባህር ውስጥ ደግሞ ያው የሶማሌን ስራዊት አለን፣ ኔቶም አለ፣ ሌሎችም አለ። እና ውጤት ሆኖ ይሄ ኦልሬዲ ፓይረሲን በጣም ተቀንሷል።
አምባሳደር ጀማሉዲን ሙስጠፋ ኦማር፣ በሶማሊያ ኢትዮጵያ አምባሳደር፣ እጅግ በጣም አድርጌ አመሰግናለሁ ለጊዜ ሆና ለማብራሪያው።
ዌልካም።
ሰለሞን እናመሰግናለን ለዝግጅቱ። አሁን ደግሞ አፍሪካ ነክ ርዕሶች ይቀርባል። የተባበሩት መንግስታት ድርጅት በመጪው ዓመት ዚምባብዌ ውስጥ በሚካሄደው ምርጫ ጣልቃ የመግባት ፍላጎት አለው ሲል የመንግስቱ መገናኛ ብዙሃን በቅርቡ የተናገረውን ዚምባብዌ ያሉት የተባበሩት መንግስታት ድርጅት ተወካይ አስተባብለዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ሰባስቲያን ፎፉ ከሀራሬ ላከውን ዘገባ የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳዬ ታቀርባለች።
ሳንዴ ሜይል የተባለው የመንግስት ጋዜጣ በያዝነው ወር የተባበሩት መንግስታት ድርጅት ፕሬዚደንት ሮበርት ሙጋቤን ከስልጣን ለማስወገድ ሲል የምርጫው ሂደት እንዲጭበረበር እያሴረ ነው የሚል ጽሑፍ አውጥቶ ነበር። ይህ አባባል ታዲያ ውዝግብ አስነስቷል። ዚምባብዌ እንደ አውሮፓ አቆጣጠር በ1980 ዓ.ም ነጻነቷን ከተቀዳጀችበት ጊዜ አንስቶ ስልጣን ላይ የቆዩት ሮበርት ሙጋቤ በመጪው ዓመት በሚካሄደው ምርጫም ይወዳደራሉ። ጽሑፉ በሳንዴ ሜይል ጋዜጣ ላይ የወጣው ተቃውሞ ከተሰማ ጥቂት ቀናት በኋላ ነው። የተቃውሞ ሰልፈኞቹ በሀገሪቱ የምርጫ ኮሚሽን ላይ እምነት የለንም በማለት ዓለም አቀፍ አካል እንዲያስተባብረው እንደሚፈልጉ ገልጸዋል። ዚምባብዌ ያሉት የመንግስታቱ ድርጅት ተወካይ ቢሾ ፓሩጁሊ ስለ ክሱ ምላሽ ሰጥተዋል።
Totally false. It's not true. Because we work in everything with the government. In fact, every issue what UN engages, government is aware.
ፈጽሞ የተሳሳተ ነው። ልክ አይደለም። ስለ ሁሉም ነገር ከመንግስት ጋር ነው የምንሰራው። በመሰረቱ እዚህ የተባበሩት መንግስታት ድርጅት የሚሰራውን ነገር ሁሉ መንግስት ያውቃል። በእንደዚህ አይነት የፖለቲካ ጉዳዮች ውስጥ አንገባም። በልማትና በሰብአዊ ጉዳዮች ላይ አተኩረን ነው የምንሰራው።
የተባበሩት መንግስታት ድርጅቱ ተወካይ በጋዜጣው ጉባኤ ይህን ሲሉ የፕሬዝደንት ሙጋቤ ዋና ጸሐፊ ሚሼክ ሲባንዳ አብረዋቸው ነበሩ።
UNDP means what? United Nations Development Program. So in their job is to promote
UNDP ማለት ምንድነው? የተባበሩት መንግስታት ድርጅት የልማት ፕሮግራም ስራ ልማት ማራመድ ነው። አብረን የምንሰራውም ለዚህ ነው። ከ35 ዓመታት ወዲህ ባልታየ መልኩ የከፋ ድርቅ በተከሰተበት ወቅት አብረን ስንሰራ የነበረውም ለዚህ ነው። ከሁለት ሳምንታት በፊት ጎርፍና ዲኒዮ የተባለው ከባድ ዝናብ የተቀላቀለበት አውሎ ነፋስ ውድመት ባደረሱበት ወቅት እንኳን የተባበሩት መንግስታት ድርጅት ተወካዩ የእርዳታ ጥሪ ሲያቀርቡ ነበር። እኔ እንደሚመስለኝ እናንተ ሚዲያዎቹ ያራገባችሁት ነገር ነው።
ካለፈው ታህሳስ ወር አንስቶ በተከሰተው ጎርፍ ወደ 300 የሚጠጋ ህይወት ጠፍቷል። በዛም ላይ ዚምባብዌ ባለፉት 2 ዓመታት ውስጥ ከተከሰተው ድርቅ ገና ለማገገም እየሞከረች ነው። በፖለቲካም በኩል ከቅርብ ጊዜያት ወዲህ ከምርጫ መሳሪያ ግዢ ጋር በተያያዘ ውጥረት እየሰፈነ ነው። የሀገሪቱ የምርጫ ኮሚሽን የተባበሩት መንግስታት ድርጅት ለሀገሪቱ ምርጫ የሚያስፈልገውን መሳሪያ እንዲገዛ ተስማምቶ ነበር። ባለፈው ሳምንት ግን ኮሚሽኑ ለምርጫ የሚያስፈልገውን መሳሪያ የሚገዛው መንግስት ነው ሲል አስታውቋል። ዚምባብዌ ያሉት የተባበሩት መንግስታት ድርጅት ተወካይ በበኩላቸው የምርጫ መመዝገቢያ መሳሪያን የመግዛቱ ጉዳይ የሚወስነው የሀገሪቱ መንግስት ነው ብለዋል። በሌላ በኩል ደግሞ የዚምባብዌ በቆሎ ዋጋ በመቀነሱ ወደ ትንባሆ ተክል እየዞሩ መሆናቸውን ሴባስቲያን ሞሆፎ ከሐራሬ በላከው ዘገባ አውስቷል። ይሁንና በቆሎ የሀገሪቱ ዋና ምግብ እንደመሆኑ መጠን ከድርቁ ለማገገምና የምግብ እጥረትን ለማስወገድ ገበሬዎች በቆሎ ማምረት ላይ እንዲያተኩሩ መንግስት እያበረታታ ነው። አንዱ ስትራቴጂ የበቆሎ ዋጋን ከፍ በማድረግ ለአንድ ቶን $390 እንዲሆን ማድረግ ነው። ይህ ደግሞ በዓለም ደረጃ ከፍተኛ ዋጋ ከሚባሉት አንዱ ነው። ይሁንና የዚምባብዌ መንግስት ክፍያውን ለገበሬዎች በጊዜ አያደርስም ሲሉ የዚምባብዌ ገበሬዎች ማህበር ዋና ስራ አስኪያጅ ፖል ዘካሪያ ገልጸዋል። በመሰረቱ ብዙ የዚምባብዌ ገበሬዎች በቆሎ ሊያመርቱ ይችላሉ። ይሁንና የትንባሆ ዋጋ ከበቆሎው 3-4 እጥፍ የሚበልጥ ከሆነ ትንባሆ ማምረቱን መምረጣቸው አይቀርም ብለዋል ፖል ዘካሪያ። ዚምባብዌ ከትንባሆ ምርት ከሚገኘው ትርፍ በቆሎን ከውጭ ለማስገባት ብታውለው ይሻላል ይላሉ የሀገሪቱ የገበሬ ማህበር ኃላፊ። በሳቸው አመለካከት ገበሬዎች በቆሎ እንዲያመርቱ ሲባል ለአንድ ቶን በቆሎ $390 ከመክፈል ይልቅ እህሉን ከውጭ ማስገባቱ ይረክሳል። ይሁንና ይህ ዘዴ በሀገሪቱ ቀውስ ቢከሰት አደጋ ላይ ሊጥላት እንደሚችል ተገልጿል። መንግስት በቀውሱ ወቅት በአጭር ጊዜ እህል ከውጭ ለማስገባት ስለማይችል በረድኤት ድርጅቶች ላይ ለመተማመን ሊገደድ እንደሚችል ተዘግቧል። የተባበሩት መንግስታት የምግብና የእርሻ ድርጅት በገለጸው መሰረት በ4 ሚሊዮን የሚገመቱ የሀገሪቱ ተወላጆች የዘንድሮው መኸር በመጪው ሚያዝያ ወር እስከሚጀመርበት ጊዜ ድረስ በረድኤት ድርጅቶች ልገሳ ለመተማመን ይገደዳሉ። አድማጮች፣ ዚምባብዌ ስላለው የፖለቲካና የምግብ ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
የሰኞ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። አሁን የሚቀርበው የጤና ፕሮግራም ነው።
ከአሜሪካ መንግስት በተገኘ ከ900 ሚሊዮን ብር በላይ የገንዘብ ድጋፍ ሲካሄድ የቆየው የከተማ ኤችአይቪ ስነ ምግብና የምግብ ዋስትና መርሃ ግብር ሰሞኑን ተጠናቋል። በተባበሩት መንግስታት የዓለም የምግብ መርሃ ግብር አማካኝነት ባለፉት 5 ዓመታት ሲሰራበት የቆየው ይህ ፕሮግራም 625,000 ሰዎችን ተጠቃሚ ማድረጉ ተገልጿል። በኢትዮጵያ የዓለም ምግብ ፕሮግራም የኤችአይቪ ዘርፍ ኃላፊ ዶክተር ምህረተ ስላሴ መንበረን እስክንድር ፍሬው አነጋግሯቸዋል። አዲስ አበባ ላይ ዶክተር ምህረተ ስላሴ የፕሮጀክቱን ዓላማ ያብራራሉ።
መጀመሪያ ስንነሳ ፕሮጀክቱ የራሱ የተለያዩ ኮምፖነንቶች አሉት። መስራት የሚችሉት ወደ ስራ እንዲገቡ፣ መስራት የማይችሉት ደግሞ የስነ ምግብ ችግር ያለባቸው የስነ ምግብ ሁኔታቸው ተሻሽሎ ቢያንስ በአካባቢያቸው ባሉ በተፈጠሩ ስራዎች ላይ ራሳቸውን ሊንክ እንዲያደርጉ፣ እንዲሁም ደግሞ ህጻናት ደግሞ ወላጆቻቸው ናቸው የተቸገሩ ህጻናትም እንደዚሁ ትምህርት መማር እንዲችሉ ይህን ኦብጀክቲቭ ይዞ ነው የተነሳው እና መጨረሻ ላይ የደረስንበት ወደ 600,000 የሚሆኑ ሰዎች ናቸው ተጠቃሚ የሆኑት። ይሄ ማለት እንግዲህ ቤተሰቦቻቸው ነው ጨምሮ ማለት ነው።
600,000 ከኤችአይቪ ጋር የሚኖሩና የማይኖሩ ሁለቱም አይነት
ህጻናቶችም አሉ። ከቫይረስ ጋር የሚኖሩና ቤተሰቦቻቸው አሉ። አንድ ከቫይረስ ጋር የሚኖር ሰው ወደ ፕሮግራሙ ሲገባ ተቋቁሞ ራሱን እስኪችል ድረስ ቤተሰቡ እንዳይበትን ቤተሰቡን እንደግፋለን። ስለዚህ ያንንም ቤተሰብ ጨምሮ ነው ወደ 600,000 የደረሰው።
አንድም ቤተሰብ ለምሳሌ ውሰዱልኝና አንድ አባወራ በእናንተ ፕሮግራም ሲታቀፍ ምን ምን አገልግሎቶች ያገኛል?
መጀመሪያ ለምሳሌ የስነ ምግብ ሁኔታ ያልተስተካከለ ሰው ነው እንበልና ማህበረሰብ ላይ የሚሰሩ እንዲሁ ከቫይረስ ጋር የሚኖሩ በጎ ፈቃደኞች አሉ። እነሱ ቤት ለቤት እየሄዱ ያሉ በጣም ታሞ ወጥቶ ራሱን ያላሳከመ ወደ ሕክምና ያልሄደ በተለያየ ምክንያቶች ራሱን እንዲሁ ደብቆ የተቀመጠ ሰው ካለ ያለው ያን
ከቫይረሱ ጋር የሚኖር ሰው
እንግዲህ ሊሆንም ላይሆንም ይችላል። አዎ። ስለዚህ ያንን ሰው አሁን ምንድነው እንዲህ አይነት ሕክምና አለ እንዲህ መደረግ አለብኝ ነው ወደ ከጤና ተቋም ጋር ያያይዙታል። ጤና ተቋም ላይ ብዙ ምርመራዎች ያደርጉለታል። አሁን እንግዲህ ምናልባት ኤችአይቪ ይገኝበታል እንበል፣ ያ ሰው የምግብ ሁኔታም ያልተስተካከለ የሆነ የመጀመሪያው ነገር የሚደረግለት መድኃኒቱ እንዲጀምር ይደረጋል። የምግብ ደግሞ ቅድም እንዳየ ነው በጤና ተቋማት ውስጥ የሚሰጥ የተለያዩ ስፔሻላይዝድ ፉድ የሚባሉ አሉ። እንደ የስነ ምግብ ሁኔታው ያ ምግብ እንዲሰጠው ይደረጋል። ያንን ምግብ ለ6 ወር ነው የሚሰጠው፣ ከዛን እስኪያገግም ድረስ ማለት ነው። ያንን በሚያደርግበት ሰዓት የተለያዩ ካውንስሊንጎች ያገኛል።
የምክር አገልግሎቶች
አሁን እየተሻለ ነው፣ ወደ ስራ መሄድ ትችላለህ፣ እንዲህ አይነት እድሎች አሉ ይባላል። እና አሁንም የሱ ፈቃደኝነት ወሳኝነት አለው በእርግጥ። እና ፈቃደኛ ሲሆን የመጀመሪያው ነገር ምንድን ነው? ምንድነው ራስ አገዝ ቁጠባ ቡድን ውስጥ እንድታቀፍ እናደርጋለን ከሚመርጣቸው ሰዎች ጋር ማለት ነው። እዛ ሁሉ ትንሽ ነገር እንዲቆጥብ ይነገራል። ሁልጊዜ ብዙዎቹ ምንም የለንም ምንድነው የምንቆጥበው እኛ ራሳችን ተረጃሽ ነው። 5 ሳንቲም ቁጠባ ናት። ምክንያቱም 5 ሳንቲም ሲሰበሰብ ከብዙዎች ጋር ብዙ ይሆናል። ስለዚህ እየቆጠቡ እንዲሄዱና የተለያዩ ስልጠናዎችን እንዲያገኙ እናደርጋቸዋለን። ከዛ በኋላ ይሄ ሰው እንግዲህ እነተም ተነቃቅቶ መስራት ይችላል ነው ሲል ከስልጠናዎች በተጨማሪ ወደ ስራ የሚሄድበት መንገድ ጥቃቅና አነስተኛ እና ከቲቬት ምን ቴክኒካል እና ቮኬሽናል ትሬኒንግ ከነሱ ጋር አድርገን እሱ በሚመርጠው ወይም እሷ በምትመርጠው ስራ እንዲሰማሩ እናደርጋቸዋለን። እንግዲህ ሲነሱ ያቺን ግሩፓቸውን እነሱ በቆጠቧት ብር ነው የሚነሱት። ትንሽ መራመድ ሲጀምር ካለምግብ ፕሮግራም ማቺንግ ፈንድ የምንለው ወይም ደግሞ ደጋፊ ፈንድ የምንለው እዛ ግሩፓቸው ውስጥ ይቀመጥለታል። ያቺን በብድር እየወሰደ እየከፈለ እያደገ እንዲሄድ ይደረጋል። ስለዚህ እንግዲህ ከቤት ውስጥ ተደብቆ የነበረው ምግብ ዋስትና ሳይረጋገጥ ወደ ሕክምና ሳይመጣ የነበረው ሰው ከዛ ተነስቶ እዚህ ጫፍ ላይ እንዲደርስ ነው የሚደረገው። ከዛ በኋላ በራሱ መንቀሳቀስ ሲጀምር ብዙ ጊዜ 3 ዓመት ነው የሚፈጀው። ከዛ በኋላ ብናሁን በራስ መሄድ ትችላለህ እንለዋለን እና ብዙዎቹ በዚህ መልክ ነው ያለፉት። ስለዚህ አሁን አንዱ ጥሩ ነገር ምንድን ነው የራስ አገዝ ቁጠባ ቡድን ስናቋቁም ከቁጠባ ባሻገር እርስ በርስ የሚደጋገፉበት ሁኔታ ስለሆነ የማህበራዊ ትስስራቸውን በጣም ስላጠናከሩ ብዙዎቹ ማፍረስ አይፈልጉም። እኛ ከሶስት ዓመት በፊት ግራጁዌት አድርጋቸዋል ያልናቸው ሰዎች አሁንም ድረስ
ተመርቃቸዋል
ከፕሮግራም ወጥታቸዋል ያልናቸው ሰዎች አሁንም ድረስ እየቆጠቡ ስራቸውን በጣም አሻሽለው በሚሰሩበት ቦታ ሄዳቸው ቁጠባቸው በሚያስገርም ሁኔታ ነው ራሳቸውን የቀየሩት። በራስ መተማመናቸው ራሱ ጨምሮ አሁን ከማይክሮ ፋይናንስ ኢቭን ከባንክ ገንዘብ እንወስዳለን የማለት ሁኔታ ሁሉ ደርሷል። ወደ 8 ሚሊዮን የሚሆን ብር ከጥቃቅና አነስተኛ ማይክሮ ፋይናንስ ከነዛ ሁሉ መበደር ችሏል። ይሄ እንግዲህ ከስር አንስቶ በራስ መተማመን መገንባት፣ ጤናን መጠበቅ፣ ሕክምና እንዲወስድ ማድረግ ከዛ እንደ ማንኛውም ማህበረሰብ በሚሊዮነር ሆኖ መኖር ይችላል። ያንን ነው እንግዲህ ሲያስተብላቸው የነበረው ፕሮግራም።
አሁን 42 ሚሊዮን ዶላሩ ስራ ተሰራበት። አሁን ተጠናቀቀ፣ ፕሮጀክቱ ተጠናቀቀ ሲባል ከፕሮግራም ወጥቶ ወይም ተመረቁ ማለት ነው። ሁሉም እንደዛ ነው። ምንድነው ምክንያቱ?
እንግዲህ የፕሮግራሞቹ ላይ ምንድነው ያንዳንዱ ሰው ቢያንስ 3 አመት ሆኖ ለውጥ ማሳየት አለበት። በጣም ክትትል ይደረግለታል። አሁን እዚህ ላይ ስንደርስ የከተትናቸው ሰዎች በአብዛኛው ለውጥ አሳይተው ወጥተዋል ከፕሮግራሙ። እንግዲህ አንድ ፕሮጀክት ሲጀመር መነሻና ማቆሚያ ጊዜ አለው። የገንዘብ መጠኑም የተገደበ ነው። ስለዚህ ዶኖራችን ጋር የነበረን እንትን 5 አመት ነው። ስለዚህ 5 አመቱ ላይ እንትን ብለናል እና በዚህ አመት ብዙዎቹ ከፕሮግራሙ ተመርቀው ወጥተዋል።
መቶኛ ምን ያህሉ ወጡ? ይሄ ፕሮጀክት ሲጠናቀቅ
95 ከመቶ ወጥተዋል። ቅድም ያሳየሁት ግራፍ ላይ አሁን 5% ብቻ ናቸው በህመም ምክንያት። አንዳንዱም የራሱ ያ ሁሉ ሰው እኩል አይራመድም። አንዳንዶቹ በጣም ርቀው ሄደዋል። አንዳንዶቹ እዛው ባሉበት የቀሩብን አሉ። ለምሳሌ እነሱ እንግዲህ ፋርዘር ድጋፍ ያስፈልጋቸዋል። እነሱ አሁን በተለያየ መንግስት በዘረጋቸው የማህበራዊ ዋስትና ፕሮግራሞች ሁሉ እንዲታቀፉ በተለያዩ ሰዎች እየተመቻቸላቸው ነው ያሉት። ምክንያቱም እነዚህ ሰዎች ምናልባት ዘላቂ ድጋፍ የሚያስፈልጋቸው እድሜ ሊሆን ይችላል፣ በጣም ህመም ሊሆን ይችላል እና የተለያየ ድጋፍ የሚያስፈልጋቸው ነው። ግን ፕሮግራሙ ስኬታማ ያለበት ምክንያት በዛ ነው። በፊት እንደዚሁ ምግብ እንሰጥ ነበር። አሁን ግን መስራት ስላስተማር ናቸው ብዙዎቹ እኛንተን ድጋፍ አንፈልግም እያሉ ነው ሄዱ። እንደውም ሰው ቀጥረው የሚተዳደሩ ናቸው አሁን።
ከአሜሪካ መንግስት የተገኘው 900 ሚሊዮን ዶላር ለመሰል ዓላማ ለድርጅታቸው የተሰጠ ከፍተኛው የገንዘብ መጠን መሆኑን የዓለም የምግብ ፕሮግራም የሥራ ኃላፊዎች ተናግረዋል። የአሜሪካ መንግስት ገንዘቡን የሰጠውም በፕሬዝዳንቱ ያስቸኳይ ጊዜ የኤድስ ድጋፍ ወይም ፔፕፋር አማካኝነት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንድር እናመሰግናለን ለዘገባው። አሁን ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩናል። ቆንጂት፣ አንድ ሙዚቃን ጋብዝ እያልሽ ነው፣ ምክንያት አለሽ ደግሞ ለዛ እንደምትነግሪኝ።
አንድ ዜማን ጋብዛቸው እና እንሰናበታለን። የሲቪል መብቶች ተሟጋቹ ዶክተር ማርቲን ሉተር ኪንግ ጁኒየር በነፍሰ ገዳይ ጥይት ተመተው ከወደቁ 49 ዓመት ሆነ። መጋቢት 26 እንደ ኢትዮጵያውያን አቆጣጠር እንደ አውሮፓውያን ደግሞ ኤፕሪል ወይም ሚያዝያ 4 1968 ዓመተ ምህረት
በኢትዮጵያ 1960 መሆኑ ነው።
1960 መሆኑ ነው። እናም በዚያ ከዚያ በተያያዘ ሬይ ቻርልስ anybody seen my old friend Martin የድሮ ጓደኛዬን የልጅነት ጓደኛዬን ማርቲንን ያያለ እያለ ያዜመውን እንጋብዛችሁ።
ክቡራትና ክቡራን፣ በከዚሁ ከሬይ ቻርልስ ዝማሬ ጋር እንተዋቸዋለን። በእኛ በኩል ከእኛ ቀጥሎ የትግርኛ ዝግጅት ይቀጥላል። ሰላም፣
ደህና ደሩ።
anybody here? She's my old friend Irina. Can you tell me where he's gone? He freed a lot of people, but the good they died young. 'Cause I looked around and the man was gone. What a shame he was gone. Listen. Anybody here seen my old friend Martin? Can you tell me